ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ ወርማችቻችን። ዛሬ ሰኞ ሚያዝያ 11 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 11 ቀን 503 ቀናት አለፋቸው። ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በአማራው ላይ አስተቃቂ ፍጅትን መፈጸሙ አስገራሚ አይደለም። ስልጣን የመጣው አማራውን በተለይ ፈጅቶ ዘረኛ የበላይነትን ለማስፈን ነው። ኮሎኔሉ ኦሮሞ ነኝ ሊል ይችላል፣ ኢትዮጵያዊ ነኝ ብሎ ሊቀናጣም ይችላል። ግን የባዕዳን ሎሌና ዘረኛ አምባገነን ነው። በራሱ ዙሪያ የዘረኝነትና ጨካኝ ጨቋኝነትን ጢሳጢሶ በእውነት ዲስኩር ህዝብን አጃጅሎ ሊያስተኛና በተኛበት ሊፈጅ ቆርጦ የተነሳ ነው። ፍጅት በህዝብ ላይ የአገዛዙ የሚወገዝ ወንጀል ነው በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። በማስከተልም በ2010 ዓመተ ምህረት በሐምሌ ወር ፉገራ ፖለቲካ በሚል ርዕስ በወቅቱ የነበረውን የፖለቲካ ሁኔታ በሚመለከት በሐማቱማ የቀረበውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠቃልላል። በቅድሚያ ዜና።
ባለፈው ሳምንት መጨረሻ ላይ በሰሜን ሸዋ የተለያዩ አካባቢዎች በስልጣን ላይ ባሉት የብልጽግና ፓርቲ ባለስልጣኖች አስተባባሪነትና አደረጃጀት በአማራ ተወላጆች ላይ ለተከፈተው መጠነ ሰፊ የሽብር ጥቃት ያጣዬ ከተማ ሙሉ በሙሉ መውደሟ ቀደም ብሎ የተዘገበ ቢሆንም በአሁኑ ወቅት የአካባቢው አስተዳደር ኃላፊዎች እውነታውን እያረጋገጡ ይገኛሉ። በከተማው የሚገኙ የአማራ ተወላጆች መኖሪያ ቤቶች በአሸባሪዎቹ እየተለዩ የተቃጠሉ ሲሆን ከመኖሪያ ቤቶች በተጨማሪ የመንግስትና የንግድ ተቋማት፣ ትምህርት ቤቶች፣ የጤና ጣቢያዎች መቃጠላቸውና መዘረፋቸው ታውቋል። ከአሸባሪዎቹ ጥቃት ማምለጥ ያልቻሉ በርካታ አቅመ ደካሞችና ህፃናት በየመኖሪያ ቤታቸው ተቃጥለው መሞታቸውንና ነዋሪዎቹ ገልጸዋል። በአጣዬ የተጀመረው የአሸባሪዎች ጥቃት ወደ ካራቆሬ፣ ማጀቴ፣ መኳይ፣ ሸዋሮቢትና ሌሎችም የሰሜን ሸዋ አካባቢዎች ተስፋፍቶ በርካታ ሰዎች መጎዳታቸው ተነግሯል። በሁሉም አካባቢዎች ያሉ ነዋሪዎች ወደ ደብረ ሲናና ደብረ ብርሃን ሳይቀር ተሰደው በተለያዩ ቦታዎች መጠለላቸው ተዘግቧል። ከአጣዬ ከተማ የተፈናቀሉ ከ10 እስከ 15 ሺህ የሚደርሱ ዜጎች በመሃል ሜዳ በየነዋሪ ቤትና በሌሎችም ቦታዎች ተጠልለው ይገኛሉ። ችግሩ ሲፈጠር ሆነ ተብሎ በየአካባቢው የነበረው አነስተኛ ኃይል ብቻ የመከላከል እርምጃ እንዲወስድ የተደረገውና በርካታ ጉዳት ከደረሰ ከቀናት በኋላ ወደ አካባቢው የገባው የጸጥታ ኃይል በሰሜን ሸዋ አካባቢ በሚገኙ 3 ዞኖች የአስቸኳይ ጊዜ አዋጅ አውጆ ከአማራ ልዩ ኃይልና ከወታደሩ የተውጣጣ ኮማንድ ፖስት መቋቋሙን አስታውቋል። ዘመናዊ መሳሪያ አስከፍንጫቸው ታጥቀው በንጹሃን ላይ ጥቃት የፈጸሙና ጉዳት ያደረሱ አሸባሪዎች የተደራጁና የሰለጠኑ እንዲሁም ጥቃት እንዲፈጽሙ የተሰማሩት በባለስልጣን ላይ በሚገኙ ኦሮሞ ብልጽግና ባለስልጣኖች ሆኖ ሳለ ከዚያ ካል አማራ የሚያገኙትን የጸጥታ ኃይሎች ምን ያህል የህዝብን ደህንነት ያስከብራሉ የሚሉና ትርጣሪን የሚጋብዙ ጥያቄዎች ያነሱ መሆናቸው ታውቋል። በተወዛዋዥ ሮኬቶች እና ስናይፐሮች መሳየሶች የታጠቁና በወታደሩ መኪና ሲጓጓዝ የነበሩ አሸባሪዎች በርግጥ ተይዘው መሳሪያቸው እንዲፈቱ ሳይደረግና ለፍርድ መቀረባቸው ሳይረጋገጥ በአካባቢው ጸጥታ ሊጠበቅ ይችላል ብሎ ማሰብ ዘበት ነው የሚሉ ወገኖች በርካታ ናቸው። ይህ በዚህ እንዳለ ድርጊቱን በማውገዝ በየአካባቢው በተለያዩ አካባቢዎች አድማዎችና የተቃውሞ ሰልፎች ተካሂደዋል። እሁድ በአዲስ አበባ ዩኒቨርሲቲ የሚገኙ ተማሪዎች ምግባቸውን በመተው ሰላማዊ ተቃውሞ ሰልፎችን አድማዎችን ያካሄዱ ሲሆን ሰኞ ሚያዝያ 11 ቀን በደሴ ከተማ ከፍተኛ የተቃውሞ ሰልፍ ተካሂደዋል። አብን የተባለው ድርጅትም ባወጣው መግለጫ ሰሞኑን በሰሜን ሸዋ በሚገኙ የአማራ ሰውላጆች ላይ የደረሰው በደል ኮሎኔሉ የሚመራው የኦሮሞ ብልጽግና ፓርቲ ባለስልጣኖች ሆነ ብሎ ያቀዱት ያካሄዱት ወንጀል ነው በማለት ከሷል። እሁድ ሚያዝያ 10 ቀን በአዲስ አበባ ከተማ በልደታ ከተማ ወረዳ 6 ከሜትሮሎጂ ፊል ለፊት በለልማት የተፈጋጀ አንድ ቦታ ላይ ቦምብ ፈንድቶ 2 ሰዎች ወዲያውኑ ሲሞቱ 3ኛ ቆስሎ ወደ ሆስፒታል የተወሰደ መሆኑ ታውቋል። ማንኛውም ሟች ኪስ ውስጥ አንድ ሌላ ቦምብ መገኘቱም ተገልጿል። የቦምቡ ፍንዳታ መንስኤና ዓላማው ምን እንደሆነ ምርመራ እየተካሄደበት ነው ተብሏል። ከጥቂት ጊዜ ወዲህ በአዲስ አበባ ከተማ በተለያዩ ቦታዎች ቦምቦች መፈንዳታቸው የወደቁ ቦምቦች ደግሞ በየስርቻው መገኘታቸው በየጊዜው የተነገረ ሲሆን ቦምቦቹን በማፈንዳት በከተማው ውስጥ ይበልጥ አለመረጋጋት ለመፍጠር ያቀዱ ቡድኖች እንዳሉ ይገመታል። የአባይ ግድብን አስመልክቶ ኢትዮጵያ አስቀዳጅ ስምምነት እንድትፈርም የአፍሪካ ሀገሮች ጫና እንዲያደርጉ ሱዳን የጠየቀች መሆኗን ሱዳን ትሪቡን የተባለው ጋዜጣ እሁድ ሚያዝያ 10 ቀን በአሰራጮቹ ዘግቧል። ጋዜጣው በዘገባው ላይ የሱዳን የውጭ ጉዳይ የውሃ ሚኒስትሮች በካርቱም ውስጥ ከሚገኙ የአፍሪካ ሀገር አምባሳደሮች ጋር በቪዲዮ ኮንፈረንስ አስካሂደው ሱዳን በአፍሪካ ህብረት መሪነት 4 አሸማጋይ አካሎች እንዲሳተፉ መጠየቋ ለችግሩ ዘላቂ መፍትሄ ለማስገኘት መሆኑን ሚኒስትሮቹ ገልጸው ኢትዮጵያ ሁለተኛውን የአባይ ግድብ ሙሌት ከማካሄዷ በፊት አስገዳጅ ስምምነት እንድታደርግ ጫና እንዲያደርጉ ጠይቀዋል። ቀደም ብሎ የሱዳን ጠቅላይ ሚኒስትር የሶስቱ ሀገር መሪዎች ተገናኝተው እንዲወያዩ ያቀረቡት ጥያቄ እስካሁን ተቀባይነት ያለው አይመስልም። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የሰኞ ሚያዝያ 3 ቀን 2013 ዓ.ም የፍኖተ ዴሞክራሲ ሀተታ ፍጅት በህዝብ ላይ የአገዛዙ የሚወገዝ ወንጀል ነው። በአሁኑ ጊዜ ማንም ጤነኛ ኢትዮጵያዊ ሊክደው ወይም አላወቅኩም ሊለው የማይችላቸው ፈጣር ሀቆች አሉ። አንደኛ፣ በኢትዮጵያ ጸረ ህዝብ ፍጅት በተለይ በአማራው ህዝብ ላይ እየተካሄደ ነው። ሁለተኛ፣ ለዚህ ተጠያቂ አገዛዙና ኦነግ የፈጠሩት ሸኔ የተባለ ጭምብል ሳይሆን የራሱ የአብይ የኦሮሞ ዘረኛ አገዛዝ ነው። ሶስተኛ፣ በሰሜን ሸዋ በወሎ ወዘተ አማራውን እየፈጀ ያለው ሸኔ የሚባል ሳይሆን የአገዛዙ መደበኛ ጦርና ሚሊሻ ነው። ዘረኛው ኮሎኔል በጠራራ ፀሐይ ሁሉ ያየውን ያወቀውን ክዶና አገርን አሳፍሮ የሻቢያ ጦር ትግራይ አልገባም ብሎ ቢክድም እነሆ ዛሬ እሱም ራሱም ሻቢያም ሐቁን ማመን ተገደዋል። በትግራይም ፍጅት ተፈጽሟል። ልክ ወያኔ በማይካድራ አማራው ላይ አሰቃቂ ፍጅት እንደፈጸመው ሁሉ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ እናወገዘው ሁሉ ማለትም እንችላለን። የወያኔ አጫፋሪዎች አማራው ሲፈጅ በፍጅቱ ቀዳሚ የነበሩ ሲሆን፣ በበኩላችን ግን ህዝብና ቀንደኛ ወንጀለኞችን በመለየት ለፍጅት ማጠየቂያ መቼም ሰተን አናውቅም። በትግራይ ፍጅት የፈጸመውን ሻቢያን ስናወግዝ የለም ሻቢያ አልገባም ወይም እሰየው ይበላቸው ያሉንም ጥቂት አልነበሩም። የሰባዊ መብት ጠበቃ መሆን ሰለባን ከሰለባ ለይቶ እነሱንም ይበላቸው አቋም መያዝም ማለት እንዳልሆነም ደጋግመን አስረድተናል። በመብት ጥያቄ ከስጋው ጦመኛንን ከመረቁ አውጣልኝ አይሰራም አይፈይድም የሚወገዝም ነው። ለኮሎኔሉና ግብራበሮቹ ዋናው ጠላታቸው አማራው ስለሆነ ፍጅታቸውን መቀጠላቸው አይቀርም። ኢትዮጵያዊነት የደም ጠብታ ወይም ስሜት የላቸውም ያልነውም ሀቅነቱ በተደጋጋሚ ተረጋግጧል። የአማራው ሚሊሻና ወታደር ወያኔን ለመውጋት በቆራጥነት ደሙን ሲያፈስ፣ ኮሎኔሉና ጓደኞቹ አማራውን ለማጥፋት በጥብቅ ተደራጅተው ያው አሁን እንደሚታየው የአማራው ህዝብ ላይ ፍጅትን አስፋፍተዋል። የሚያነጋግረውና የሚያሳዝነው ግን ዘረኞቹ ተዘጋጅተው ህዝብ ላይ ሲዘምቱ በመቃወም ፈንታ አጨብጫቢ ሆነው የቆሙለት የከሃዲ ቡድኖች መራወጥ ነው። አማራው ሲፈጅ የሚያደነቁት ፈጥታ ሰፍኖብናል። አማራውን በጥላቻ የሚያዩ ባዕዳን ኃይሎችም ተፈጀ ሲሉለት ጭራሽ አልተሰሙም። የኢትዮጵያ ኩሩ ታሪክ ጸረቅኝ አገዛዝ ታጋይ የነበረውንና አኩሪ ታሪክ የጻፈውን ህዝብ ጀርባውን ሊሰብሩት ወስነዋልና አማራው በወያኔ ላይ ተኩሮ መስዋዕትነትን ሲከፍል ትኋኖቹ እድል አጋጣሚ ያገኘን በሚል ፍጅቱን አጧጥፈውበታል። አማራው እንደ ህዝብ ተነጥሎ እየተመታ ባለበት ይህን ሁኔታ ሊያድበሰብሱ የሚጥሩና አልፎም ነፍሰ ገዳዮቹን የሚደግፉ እነማን መሆናቸውን ህዝብ በአሁኑ ጊዜ ነጋሪ ፈላጊ አይደለም። ጥቂት የኦሮሞ ፋሽስት ጠባቦች ንጹሃንን ሲፈጁ ማጨብጨብ፣ የቀጠሉትን የሚደግፉት ደግሞ ጸረ ኢትዮጵያ ሆነው መገኘታቸውን ሁሉ አይቷል። ከመምህሩ ደቀ መዝሙሩ እንዲሉ ከሃዲዎቹ የባሰባቸው ሆነው መገኘታቸውም ለማንም ምስጢር አይደለም። በሰሜን ሸዋና ሌሎች ቦታዎች የኮሎኔሉ ዘረኛ ጦር በንጹሃን ህዝብ ላይ ግፍ ሊፈጽም ዘምቶ ህዝብን እያስለቀሰ ነው። ሌላ የጠበቁ ካሉ እርማቸውን ያውጡ ብለናል። የልብ ልብ የሰጣቸው አማራንን ባዮች ከሃዲዎች ሆነው ከውስጥ እየሻጠሩና ህዝቡን እየጎዱ መሆናቸውን ተረድተው ነው። አስቀድሞ መሸኘት አሾክሾክዩን ነው የተባለውን ስለዘነጋን ለቄሮ መንጋ አሳልፈው ሰጥተውናል። አንድ ህዝብ በታሪኩ ከፍተኛ ስህተት የሚፈጽመው ጠላቱን ወዳጅ ብሎ ሲያቅፍ ነው። በሀገራችን ያለው አብይ ቅራኔ አገዛዙን ከሰፊው ህዝብ ጋር የሚያጋጨው ቅራኔ መሆኑን የሚክዱ በስተው ህዝብን እያደነገሩ ናቸው። ሐቁ ግን የህዝብ የመጀመሪያና ዋና ጠላት ዘረኛው አገዛዝ መሆኑን ይጠቁመናል። ይህን ዋና የአገርና የህዝብ ጠላት በሚገባው መንገድ መግጠምና ማሸነፍ ሲገባ ወዳጅ ብለው አቅፈው ህዝብን ሊያስጨርሱ የሚቋጥሩት ሆኑ የሚገላበጡት ወዳጅ ሳይሆኑ እነሱም የለየላቸው ጣላቶች ናቸው። በአማራው ላይ አስተካካይ ፍጅትን መፈጸሙ አስገራሚ አይደለም። ስልጣን የመጣው አማራውን በተለይ ፈጅቶ ዘረኛ የበላይነትን ለማስፈን ነው። ኮሎኔሉ ኦሮሞ ነኝ ሊል ይችላል፣ ኢትዮጵያዊ ነኝ ብሎ ሊቀናጣም ይችላል። ግን የባዳን ሎሌና ዘረኛም ባገነን ነው። በራሱ ዙሪያ የዘረኝነትና ጨቋኝነትን ጢሳጢሶ በእውነት ዲስኩር ህዝብን አጃጅሎ ሊያስተኛና በተኛበት ሊፈጅ ቆርጦ የተነሳ ነው። በሴራው ሁሉም ዘረኞች ያሉበት መሆኑን ደግሞ ኦነግም ሆነ ሌላዎቹ አማራው ሲፈጅ በይፋ እስተየው ማለቱን ባይደፍሩም ዝምታቸው ያጋልጣቸዋል። ወያኔ ተገርፎ ሲያበቃ አሁንም አተኩሮ የሚወነጅለውና የሚያጠቃው አማራውን መሆኑ በግሃድ እየታየም ነው። በፍጅቱ አሁን ባለው አቀብ ሊካፈልም ይጨረጨራል። ለአማራው ህዝብ ለኢትዮጵያ እንደ አገርና ህዝብ የማልና የተገዘተ የሁሉም ጠላቱ ወያኔ ነው፣ የዘረኝነት አባትና እናት። ስለዚህም ለወያኔ ምህረት ለጋሽ ፖለቲካ ፋይዳ ቢስ መሆኑ አያከራከረም። በዚያው ልክም በስልጣን ላይ ያለው ኮሎኔል ቄሮ የማልና የተገዘተ የህዝብ ጠላት መሆኑ ምንም ክርክርን አይጋብዝም። ምንም ሳይሰራና ለህዝብ ሳይጠቅም በተክለሰውነት የነፈዘ አምባገነን ሊሆን የሚቋመጠ የሰው ዳሞ ስራ መሆኑ ባጭር ጊዜ ተረጋግጧል። ዛሬ ሁሉ ግልጽ ሆኖ ባለበት ለኮሎኔሉ የሚያድሩ ኢትዮጵያውያን አላዋቂ ከሆኑ ያሳዝናሉ፣ አድርባይ ከሆኑ ደግሞ ውግዘትን ይቀበላሉ። አገር መሸጥ፣ መካድ፣ በህዝብ ላይ በክህደትና ወንጀል መሳተፍ ያስወግዛል ያስቀጣልናም ነው። አፈኛ በአፉ ተብሏል። ኮሎኔሉ በወናፍነቱ ብዙዎቹን አደናግሮ የጨረሰ እየመሰለው ራሱን ሲያጃጅል ቆይቷል። አፍ ዳገት አይፈራም ነው። የኢትዮጵያ ህዝብ ግን እንደ አባይ ነው። ተለያየ ሲሉት ይገናኛል፣ ጠላቶቹ ግን በታሪክ እንዳየነው እርስ በርሳቸው ተበላልተው ያልቃሉ። ኮሎኔሉ ገና ከጠዋቱ ከቅርብ ጓደኞቹ ጋር መነካከሱና አንዳንዶቹንም መግደሉን አይተናል። ቀጣይ ክስተት ነው። እድሜውም አጭር ነው ስንል መተንባያችን ሳይሆን የማይቀረውን አይቀሬ ማለታችን ብቻ ነው። ሰው መስሏቸው ሲያወድሱት ለነበሩት ገና ከጠዋት ይህ ቅልስልስ ግለሰብ በሀገራችን ላይ የመጣ መርገም ነው ብለናቸውም ነበር። አደናጋሪ ልፈፋዎቹን ገና ሲጀምር አጋልጠንበት ነበር። የሚያጠገብ እንጀራ ከምጣዱ ያስታውቃልና ኮሎኔሉ ያረረውና ኢምንት የሆነው ወያኔ ከሆነ ጊዜ ጀምሮ መሆኑን ጭብጨባው ሲያደነቁረን በነበር ጊዜም ተናግረን አጋልጠን ነበር። እሱና ዘረኞቹም ጠላታቸውን አልሳቱም ነበርና ከጠዋቱ ጀምሮ ኢህአፓን ለማግለል ለማጥቃት አንጃን በመጥቀም ሳይቀር ሞክረዋል። አገር ወዳዶችንም በጽንፈኞቻቸው ወይም ነፍሰ ገዳዮቻቸው አማካኝነት ገድለዋል። በትንትን ያሉትን ዘረኞች ከየቦታው ጠርቶ አድርባዮችና ባንዳዎችን ኮልኩሎ የፈሪዱላ ቢጤ ሰራዊትን በጎጥ መስፈርት ተመልምሎ አገራችንን ለጠላት መንግስታት አሳልፎ ሰጥቶ ፍጅት አካሂዶ ለግል ስልጣን ተቅበዝብዞ ነጋ ጠባ ዋሽቶ በሻቢያ ድጋፍ ሊከመርብን የወሰነ የሀገርና የህዝብ ጠላት ኮሎኔልን ከናገዛዙ በተባበረና በቆረጠ ትግል ማስወገድ አገራዊ ግዴታችን ነው። መለላ ሳይሆን ቁርጥ ጥላቻ። ለዘረኞች መሳሪያ መሆን ጸረ ኢትዮጵያነት ነው። የወገን በደልና እንባ ይሰማል። ጋዲና ባንዳዎችን ከህዝብ ጎራ አውጥተን ከትቢያ እንጣል። ድል ለሀገር አደን ትግላችን።
ፈርዶበት አማራ ኧረ ያገር ያለ ኧረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ
ለህዝቦቹ ፍቅር ይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከመድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ነገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ማይማኖት ራሱ መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኑራቱ ድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ሳንቆ እንብኝም ልጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰለም ወይ ባገር እንብኝን የሚያጣጥቅ ስቃይን ለመጣ ለወገን የሚወድቅ ፈርዶበት አማራ ዘሩም ማገሩናት አገሩናት ክብሩ ለሰንደቃ አላማው መሞቱም መኖሩ ባለ ባዳል ደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገር እንብኝን የሚያጠብቅ ስቃይን ለመጣ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ዱንዱና ጠንክሮ እንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ካገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ቀርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ ያገር ያለ አሮገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ያገር ሰው አዛውን ትምወጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ
በሃማ ቱማ
ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋጠባ ተሸውደው በጭቆና ማጥስት ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 አመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 አመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እጥረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደረጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ ከተማየ ተላከ ኮሎኔል ፍሬት ያመጣልናል። እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም
ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያጥፉና ቀለበት ቢያድርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የችግር መንግስት አለን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። ያገራችንን ብቻ ሳይሆን ያጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አታስበናል። ለምንስ አዲሱ ሹም የሽግግር መንግስት ሲደርስ ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስቀሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ለታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ። አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የአገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ፣ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቀጡ በዚህ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ ሁሉን አጥቀፈ ሽግግር መንግስት መስረታ ዓለምንም ወለም ዘለም እውን ይሁን ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው በደሉ ያልደረሰበት ይህ ባይገባው ምክንያት አለው ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለፈለሰ የሚቀር አይደለም የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም ታሪክን አንረሳም ዳግም እንዳንረግ ዳግም እንዳንሳሳት ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው
በሰሞኑ የታየውን የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን አማራ ኢትዮጵያ ቀኝ ገዝቶናል እኛ ፓስታ በሊታ ስልጡን ህዝብ ነን አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብ ነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ ፉገራ ይሏል ይህ ነው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ መረዳት ያቃታቸው ተገረሙ ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እርድ ሙሉ አካል ነው ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል ለመሆኑ ኢሳይያስ አፈወርቅ ማን ነው ከመቼውስ ማንነቱ ተረሳ ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ ለጻይጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን
በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረው አዲሱ ሹም አሳፈሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከተበሮ ምትርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጭባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለ ገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባጅ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካ እና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም በኒት ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሶ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጠላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነፃ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ حزب የሚፈልገውን በጃዙሩም ሆነ በቀጥታ ረግጠው حزب መስማት የሚፈልገውን ያስተምሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየነው ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል ከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን ሊሰየሙብን አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስሬት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጣረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቆኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውግዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበር ሰካ ከያፋ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ላንዴም ለሁሉም ሀገራችን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። ባምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 አመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍስ መስገድን በመሆኑ ያገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከግንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንት ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያስተቃየ ያለው ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይ ታባሻገብ ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ፈኖ ለመጥፋትም ጊዜን ወሳጅ አይሆንም። ጠረዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማስተለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 አመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።